Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ 20 2013 ዓመተ ምህረት ዝግጅታችን ጀመረ።
Countries in Africa will and should engage with a broad array of partners, whether it's China or France, Turkey or Brazil, the United States.
የአፍሪካ ሀገሮች በተለያዩ ዘርፎች ከቻይና ወይም ከፈረንሳይ፣ ከቱርክ ወይም ከብራዚል ወይም ከዩናይትድ ስቴትስ እና ከሌሎችም ጋር ትብብር ሊመሰርቱ ይችላሉ። መመስረትም አለባቸው። ተስፋ የማደርገው ግን የአፍሪካ ሀገሮችና አፍሪካውያን ማህበረሰቦች እንደዚያ ያሉ ትብብሮችን ሲመሰርቱ አይኖቻቸውን በስፋት እንዲከፍቱ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ የጀመሩትን የድረገጽ ላይ ታሪካዊ ጉዞ ቀጥለዋል። በአማራ ክልል ዋግህምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሯቅ ከተማ የህዋት ታጣቂ ቡድኖች በሰነዘሩት ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሶብኛል ሲል የወረዳው አስተዳዳሪ ገለጹ። በኦሮሚያ ክልል ጂማ ዞን ሊሙኮሳ ወረዳ በሁለት ቀበሌዎች ላይ ታጣቂዎች ባደረሱት ጥቃት ሰላማዊ ዜጎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናገሩ። የኢትዮጵያ ሰብአዊ መብት ኮሚሽን የመንግስት የጸጥታ ኃይል ወደ አካባቢው ገብቶ በማረጋጋት ላይ ነው ብሏል። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታደምጣላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ደሴን ጨምሮ በደቡብ ወሎ የተለያዩ ወረዳዎች የሚኖሩ ምርጫ አስፈጻሚዎች ስራ በማቆማቸው በመራጮች ምዝገባ ላይ ተጽዕኖ ማሳደሩን ተፎካካሪ የፖለቲካ ፓርቲዎች አስታውቀዋል። ምርጫ አስፈጻሚዎቹ ስራቸውን ያቆሙት መከፈል የሚገባቸው ክፍያ ስላልተከፈላቸው ነው ተብሏል። በክፍያ ምክንያት ምርጫ አስፈጻሚዎች ስራ ስለማቆማቸው የደረሰው መረጃ እንደሌለው የገለጸው ብሔራዊ ምርጫ ቦርድ ቁጥራቸው በርካታ የሆኑትን ምርጫ አስፈጻሚዎች በጥንቃቄ ክፍያቸውን ለመፈጸም ሲባል ግን መዘግየቶች እንዳሉ አምኗል። በዚህም ላይ በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞን እንዲሁም በቤንሻንጉል ካማሼ አካባቢዎች በተቀሰቀሱ ግጭቶች 600 ሺህ የሚደርሱ ሰዎች መፈናቀላቸውን የኢትዮጵያ እንባ ጠባቂ ተቋም አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ኤርትራ ላይ የሚካሄደው የስም ማጥፋት ዘመቻ ያለማቋረጥ ቀጥሏል ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናገሩ። አሁን ደግሞ የኤርትራ ወታደሮች በኢትዮጵያ የትግራይ ክልል የምግብ እርዳታ እንዳይደርስ እያደረጉና እርዳታውን እየዘረፉ ናቸው የሚል ማንነታቸው ያልተገለጸ ተአማኒ ያልሆኑ ምንጮችን የጠቀሰ የፈጠራ ውንጀላ በአጃንስ ፍራንስ ፕሬስ በኩል ወጥቷል ብለዋል። አጃንስ ፍራንስ ፕሬስ በትናንት ዘገባው ያገኘኋቸው በተሰባበረ እንግሊዝኛ የተጻፉ የመንግስት ሰነዶች የኤርትራ ወታደሮች ጦርነት በተካሄደበት የትግራይ ክልል የምግብ እርዳታ እንዳይገባ እያደረጉ ዝርፊያም እየፈጸሙ መሆናቸውን ይጠቁማሉ የሚል ዘገባ አውጥቷል። አያይዞም የኤኤፍፒ ዘገባው አገኘሁት ያለው ሰነድ ኤርትራውያን ወታደሮች ትግራይ ውስጥ በሚገኙ ለተረጂዎች የምግብ እደላ የሚሰጡ ጣቢያዎች መታየት ጀምረዋል። ተረጂዎቹ እየፈሩ ከእደላ ጣቢያዎቹ ሸሽተው ሮጠው ከሄዱ በኋላ ወታደሮቹ የምግብ አቅርቦቱን ይዘርፋሉ የሚል መሆኑን የዜና አውታሩ ዘግቧል። አያይዞም የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ትናንት በሰጡኝ ቃል ህዝቡ ስለ መንገዶቹና ስለ ምግብ እደላው ቅሬታውን እያሰማ ነው፣ ባለስልጣኖቻችን በጉዳዩ ዙሪያ ምርመራ እያካሄዱ ናቸው ብለውኛል ሲል AFP ጠቅሷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባወጡ ጽሑፍ ከኢትዮጵያ ጋር የከበደ የድንበር ጦርነት በተካሄደበት ወቅት የዩናይትድ ስቴትስ ያለም አቀፍ ልማት ተራድኦ ድርጅት USAID ዲሬክተር በአስመራ እና በአዲስ አበባ መካከል በመመላለስ በወቅቱ በነበረው ከባድ ቀውስ ኢትዮጵያ በጅቡቲ በኩል ከምታስገባው አቅርቦት በተጨማሪ በአሰብ ወደብ በኩል እንድታስገባ የኤርትራን ፈቃድና ይሁንታ ጠይቀው ኤርትራ ወዲያውኑ በይፋ ይሁንታዋን ሰጥታ ጋዜጣዊ መግለጫ አውጥተን ነበር ብለዋል። ይሁን እንጂ የህወሓት መንግስት ለኤርትራ የበጎ አድራጎት እጅ ፈቃደኛ ሳይሆን በመቅረቱ እቅዱ ሳይሳካ ቀርቷል ሲሉም አክለዋል። በዚያውም ህወሓት የምግብ አቅርቦቱን ረዘም ባለ መንገድ ለማስገባት የበለጠ ክፍያ እንዲከፈል እያደረገ ጥቅም አግኝቶበታል ሲሉ አስከትለዋል። አያይዘውም የኤርትራ ማስታወቂያ ሚኒስትር ይህንን ወደ ኋላ ሄደን የምናነሳው ኤርትራ ሰብአዊ እርዳታን በሚመለከት ያላትን መርህ የያዘ የማያወላውል አቋም ለማሳየት ነው ካሉ በኋላ አስገራሚው ጉዳይ የዜና ማሰራጫዎች የፈጠራ ወንጀላዎችን ጥቂት እንኳን የማጣራት ስራ ሳይሰሩበት ለምን እንደሚያዘዋውሩ ነው ብለዋል። ሙሉ ምላሽ ትናንት የሰጠን ቢሆንም AFP ከፊሉን ቀንጭቦ አቅርቧል ያሉት አቶ የማነ ገብረ መስቀል አሁን ደግሞ አልጀዚራ ይህንኑ ወሬ ለወጥ ባለመልክ ይዞ በመቅረብ የሰብል ወቅት ከመስከረም እስከ ህዳር ያለው ጊዜ መሆኑ የታወቀ ሆኖ ሳለ የኤርትራ ወታደሮች ሰብል ማቃጠል ይዘዋል የሚል ዘገባ ሊያወጣ መሆኑን ሰምቻለሁ ብለዋል። የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ የስልጣን ዘመናቸውን በሁለት አመታት ለማራዘም የነበራቸውን እቅድ እንደተውት ተሰምቷል። ስልጣናቸውን የማራዘም እቅዳቸው ከተሰማ በኋላ ተቃውሞ የደረሰባቸው ፕሬዚደንቱ አዲስ ምርጫ ይከናወን በሚሉ ሐሳቦች ዙሪያ ለመምከር አፋጣኝ ውይይት እንዲደረግም ጥሪ ማቅረባቸው ታውቋል። ሀብታሙ ስዩም ዝርዝሩን ይዟል።
የሶማሊያው ፕሬዚደንት መሐመድ አብዱላሂ መሐመድ የስልጣን ዘመናቸውን በሁለት ዓመታት ለማራዘም ያደረጉትን ሙከራ መግታታቸው ታውቋል። በመዲናዋ ሞጋዲሹ የተከሰቱ ግጭቶችና የተቃውሞ ሰልፎችን ተከትሎ ላየሉት ሀገራዊና ዓለም አቀፋዊ ጫናዎች ፕሬዚደንቱ እጅ ሰጥተዋል። ዛሬ ረቡዕ ማለዳ በቴሌቪዥን በተላለፈ መግለጫ ፕሬዚደንቱ የምርጫ ሥነ ሥርዓትን በተመለከተ ፊርማቸውን ካኖሩት አካላት ጋር አፋጣኝ ውይይት ለማድረግ ጥሪ አቅርበዋል።
እንደ
አውሮፓውያን አቆጣጠር በመስከረም 17 2020 የተደረሰውን ስምምነትና የባይዶዋ ቴክኒካል ኮሚቴ ምክር ሐሳቦችን ከማክበር በተጨማሪ የሶማሊያ ፌዴራላዊ መንግሥት መነጋገር አማካይ ስምምነት ላይ መድረስ መደራደርና ወደ ውይይት መመለስ የሚያዋጣው አማራጭ መሆኑን ሁልጊዜም ያምናል ያሉት ፕሬዚደንቱ የፕሬዝደንቱ የስልጣን ዘመን ያለቀው ባለፈው ህዳር ወር ላይ ነበር። ይሁንና በቅዷ መሰረት ሀገሪቱ ምርጫ ማካሄድ አልቻለችም። በዚህ ወር መጀመሪያ ላይ የታችኛው የሀገሪቱ ምክር ቤት የፕሬዝደንት መሐመድን የአራት ዓመታት የስልጣን ዘመን በሁለት ዓመታት ለማራዘም ድምፅ ሰጥቷል። የህዝብ ተወካዮች ምክር ቤት የኋላ የኋላ የፖለቲካ ውጥንቅጥ የፈጠረውን ውሳኔ ውድቅ አድርጎታል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ማታ ለተወካዮች ምክር ቤትና የመወሰኛ ምክር ቤት የጋራ ጉባኤ ንግግር ያደርጋሉ። ፕሬዚደንቱ በንግግራቸው ከሌሎች ሀገሮች ጋር በመስራት የሚከተሉትን ፖሊሲ ግቦችና በዓለም አቀፍ መድረኮች የሚወስዱትን የመሪነት ሚና አስመልክተው ያብራራሉ ተብሎ ይጠበቃል። ቀደም ብሎ የዋይት ሀውስ ቃል አቀባይ ጄን ሳኪ በሰጡት ቃል ባይደን የውጭ ፖሊሲን በተመለከተ በሚያደርጉት ንግግር አሜሪካ በዓለም ላይ የነበራትን ስፍራ እንደገና እንድትይዝ ማድረግ ላይ ያተኩራሉ፣ የሀገራችንን እሴቶች ምንነትም ያብራራሉ ብለዋል። ቻይናን ጨምሮ በተለያዩ የውጭ ፖሊሲ ቅድሚያ ትኩረቶች ዙሪያ ማብራሪያ እንደሚሰጡ ቃል አቀባይ ጄን ሳኪ አስረድተዋል። የባይደን አስተዳደር ከሌሎች የአሜሪካ አጋሮች ጋር አብሮ ለመስራት እየተንቀሳቀሰ ሲሆን በቅርቡም ከአፍጋኒስታን አሜሪካውያን ወታደሮችን የማስወጣቱን ሂደት ከሌሎች የሰሜን አትላንቲክ ቃል ኪዳን ድርጅት አጋሮች ጋር አቀናጅቶታል። ይህም የቀደሙት ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስን ጥቅም ማስቀደም በሚል ለአራት ዓመታት ከተከተሉት ፖሊሲ የተለየ መሆኑን አብራርተዋል። አስተዳደሩን ከተረከቡ የመጀመሪያውን 100 ቀናት ያሳለፉት ፕሬዚደንት ባይደን የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በዚህ ታሪካዊ ወቅት ስላሉት ፈተናዎችና እድሎች ራዮን በተመለከተ ይምጡና ንግግር ያደርጉልን ብለው እንደጋበዟቸው ጄን ሳኪ አስታውሰዋል። ፕሬዚደንት ባይደን በዛሬ ማታው ንግግራቸው አብይ ትኩረት ሰጥተው የሚያስረዱት የፖሊሲ መርሃ ግብራቸው ለትምህርትና ለህፃናት እንክብካቤ የሚውል መዋለ ንዋይ መመደብን የሚመለከተው የሀገር ውስጥ ፖሊሲያቸው እንደሚሆን የዋይት ሀውሷ ቃል አቀባይ አመልክተዋል። የኮቪድ-19 ወረርሽኝ እጅግ የበረታባት ህንድ በበሽታው ምክንያት የሞቱት ሰዎች ቁጥር ከ200,000 ማለፉ ተሰማ። ዛሬ ብቻ 3,293 ሰዎች ህይወታቸው አልፏል። በቀኑ የተመዘገበው ለቫይረሱ የተጋለጠው ህዝብ ቁጥርም 360,960 ሲሆን አጠቃላዩ ከ18 ሚሊዮን እንዳለፈ ነው የተገለጸው። ከአቅም በላይ የሆነበት የህንድ የጤና ስርዓት ወደ መፈራረሱ የተቃረበ ሲሆን ሆስፒታሎች ተጨናንቀዋል። የባቡር ፉርጎዎችን ወደ ህሙማን ለይቶ ማቆያ እየቀየሩ መሆናቸውም እየተሰማ ነው። የኦክስጅን እጥረቱም እንደከፋ ነው። መናፈሻዎችና የመኪና ማቆሚያዎች ሌሊትና ቀን ያለማቋረጥ የአስከሬን ማቃጠያ ሆነዋል። ዓለም አቀፉ ማህበረሰብ ለህንድ እጅግ አጣዳፊ የሆኑ የህክምና አቅርቦቶችን እየላከ ነው። የጆንስ ሆፕኪንስ ዩኒቨርሲቲ መረጃ በሚያሳየው መሰረት በአሁኑ ጊዜ በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር 148.7 ሚሊዮን የገባ ሲሆን በበሽታው የተነሳ ህይወታቸውን ያጡት 3.1 ሚሊዮን አሻቅቧል። በዩናይትድ ስቴትስ በቫይረሱ መያዛቸው የተረጋገጠው 32.1 ሚሊዮን ሲደርሱ ለህልፈት የተዳረጉት ደግሞ 573,381 ገብተዋል። በሁለቱም ከፍተኛውን አሃዝ እንደያዘች ነው። በሌላ የኮቪድ-19 ዜና ብሪታንያ ውስጥ የተከናወነ አንድ ጥናት ቅድመ ውጤት እንዳሳየው በሁለት ጊዜ ከሚወሰደው የኮቪድ ክትባት የመጀመሪያውን የተከተበ ሰው ቫይረሱን ወደ ሌላ የማስተላለፉ አደጋ በግማሽ እንደሚቀንስ ተገለጸ። የኢንግላንድ የህዝብ ጤና ተቋም ተመራማሪዎች ባደረጉት ክትትል የፋይዘሩን ወይም የአስትራዜኒካውን ክትባት የመጀመሪያውን ከወሰዱ ከሶስት ሳምንት ባነሰ ጊዜ ለቫይረሱ የተጋለጡ ሰዎች አብረዋቸው ወደሚኖሩ ሌሎች ሰዎች ቫይረሱን የማስተላለፍ እድላቸው ከ39-49% ያነሰ ሆኖ አግኝተውታል። የብሪታንያ የጤና ሚኒስትር ማት ሃንኮክ በሰጡት ቃል ይህ ጥናት የሚያሳየን ከዚህ ዓለም አቀፍ ወረርሽኝ የምንገላገልበት ከሁሉም ተመራጩ መንገድ ክትባቱን መውሰዱ መሆኑን ነው ብለዋል። ምክንያቱም ራሳችንን ከቫይረሱ እንጠብቃለን ሳናውቀው ወደ ሌላ የቤተሰባችን አባል እንዳናስተላልፍም ይረዳናል ብለዋል። የፋይዘር ኩባንያ ዋና ስራ አስፈጻሚ አልበርት ቦርላ ትናንት በሰጡት መግለጫ ለኮቪድ-19 ህሙማን የሚውል የሚዋጥ መድኃኒት እስከዚህ የአውሮፓ 2021 ዓመተ ምህረት መጨረሻ በሚኖረው ጊዜ ዝግጁ እንደሚሆን ተናገሩ። የዩናይትድ ስቴትሱ የመድኃኒት ኩባንያ ዋና ስራ አስፈጻሚው እንዳሉት መድኃኒቱ ለህሙማኑ ህመሙን እንደጀመራቸው የሚሰጥ ሲሆን በሽታው ጸንቶ ሆስፒታል መግባት ደረጃ እንዳያደርሳቸው የሚከላከል እንደሚሆን ነው ያብራሩት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ ሚያዝያ 20/2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ የጀመሩትን ታሪካዊ ጉዞ ቀጥለዋል። እንደ እውነቱ ከሆነ ካሉበት ቦታም አልተንቀሳቀሱም። ብሊንከን የመጀመሪያውን የአፍሪካ ጉዟቸውን ያደረጉት በድረገጽ አማካኝነት ሲሆን 6 ሁነቶችንና ስብሰባዎች ላይ በአህጉሪቱ ከፍተኛ ተሰሚነት ያላቸውን እንደ ኬንያና ናይጄሪያ ያሉት ሀገራት መሪዎችን አነጋግረዋል። የቪኦኤ ዘጋቢ አኒታ ፖል ከጆሃንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ዓለም አቀፍ የሰብአዊ መብቶችን በመልካም አስተዳደሮች አማካይነት ማስከበር የአሜሪካ የውጭ ጉዳይ ፖሊሲ መሰረት ነው። በትናንቱ ማክሰኞ የመክፈቻ ንግግራቸው ብሊንከን የአሜሪካ መንግስት ምሩቃን ለሆኑ የአፍሪካ ወጣቶች ተነሳሽነት አመራር አባላት አበክረው የተናገሩት በእነዚህ ጉዳዮች ዙሪያ ነበር። ይሁን እንጂ እሳቸው 10 ጥያቄዎችን ከቶኒ ጋር ብለው የሰየሙት የሐሳብ ልውውጥ በድረገጽ የተወሰነ ውይይት ቢሆንም ወጣቶቹን ከጥያቄ አላገዳቸውም። አፍሪካውያኑ ወጣቶች አዲሱን ከፍተኛ የአሜሪካ ዲፕሎማት በአየር ንብረት ለውጥ እንዲሁም አፍሪካ ላይ የተስፋፋች ስላለችው ቻይና ጀምሮ በርካታ ጥያቄዎችን አቅርበውላቸዋል። ብሊንከን በጥቅሉ የሰጡት መልስ ይህን ይመስል ነበር።
We're very much committed to working with partners to advance peace and security in Africa. In the short term, sometimes that looks like security partnerships, conflict mitigation.
ከአጋሮቻችን ጋር በአፍሪካ ሰላምና ደህንነትን ለማስፈን በቁርጠኛነት እንሰራለን። አንዳንድ ጊዜ በአጭር ጊዜ ውስጥ የምናደርገው በደህንነት ትብብርና በሰብአዊ መብቶች ጥበቃ ዙሪያ በመናደርጋቸው ዲፕሎማሲያዊ ጥረቶች ላይ ያተኮረ ይሆናል። የመጨረሻው ግባችንና እኛ ማድረግ በጣም የምንፈልገው አገሮች የዲሞክራሲ ተቋሞቻቸውን ሊያጠናክሩ በሚችሉባቸው ሁኔታዎች ላይ መርዳት፣ ለሰዎች የተሻለ ህይወት እንዲመጣ፣ የኢኮኖሚ እድገት እንዲኖር ማድረግ ነው። በመሰረቱ ማድረግ የምንፈልገው ይህንን ነው።
በደረገጽ ላይ የተካሄደው የርቀት ጉብኝት ማለት ብሊንከን በዋሽንግተን ዲሲ ከሚገኘው ቢሮአቸው ሆነው የጊዜ ገደብ ሳያግዳቸው በርቀት እንዲጓዙ አስችሏቸዋል። ከስብሰባው በኋላ ከያሊ የቀድሞ ተመራቂ ወጣቶች ጋር ያደረጉትን ውይይት አጠናቀው ያመሩት ወደ ናይጄሪያ ነበር። እዚያ ከናይጄሪያ ፕሬዝደንትና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከ90 ደቂቃዎች በኋላም ወደ ኬንያ በማምራት በተመሳሳይ ከአገሪቱ ፕሬዝደንትና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከሁለቱም አገሮች ባለስልጣናት ጋር የኮቪድ-19 ወረርሽኝን ለማስወገድ ስለሚደረገውም ጥረት ተነጋግረዋል። በውይይታቸው መካከለም ትልቁ መነጋገሪያ ጉዳይ ስለሆነውና ወደ አፍሪካ በመገስገስ ላይ ስለምትገኘው የዩናይትድ ስቴትስ ትልቋ ባላንጣና ተቀናቃኝ ስለሆነችው ቻይናም ጉዳይ ከማንሳት ብሊንከን ወደ ኋላ አላሉም።
Countries in Africa will and should engage with a broad array of partners, whether it's China or France, Turkey or Brazil.
የአፍሪካ ሀገሮች በተለያዩ ዘርፎች ከቻይና ወይም ከፈረንሳይ፣ ከቱርክ ወይም ከብራዚል ወይም ከዩናይትድ ስቴትስ እና ከሌሎችም ጋር ትብብር ሊመሰርቱ ይችላሉ። መመስረትም አለባቸው። ተስፋ የማደርገው ግን የአፍሪካ ሀገሮችና አፍሪካውያን ማህበረሰቦች እንደዚያ ያሉ ትብብሮችን ሲመሰርቱ አይኖቻቸውን በስፋት እንዲከፍቱ ነው። እውነት ነው፣ ቻይና ዓለም አቀፍ ተፎካካሪ መሆኗ ጥሩ ነገር ነው። ፍትሃዊ በሆነና አግባብነት ባለው መንገድ ከሆነ የሚደገፍ ነው። እንደምናየው ከሆነ ግን አስተዳደርን በሚመለከት እኛ ያለን አመለካከት የተለየ ነው። በንግዱም ያለን አቀራረብና አመለካከት የተለየ ነው። በደህንነትና በሌሎች መሰረታዊ ነገሮች ላይ ያለን አቋም እንዲሁ ሲሆን፣ በእነዚህ ጉዳዮች ላይ አንዳንዴ የሚኖረን ትብብር የተለየ ነው።
በዚህ ጉብኝታቸው በአጭር ጊዜ ውስጥ በማደግ ላይ በምትገኘው አፍሪካ በርካታ አገሮችን በማካለል ብሊንከን ከእሳቸው በፊት የነበሩት የውጭ ጉዳይ ሚኒስትሮችን በሙሉ ቀድመዋል። በቀድሞ ፕሬዚደንት ዶናልድ ትራምፕ አስተዳደር የነበሩት 2 የውጭ ጉዳይ ሚኒስትሮች አፍሪካን የጎበኙት እያንዳንዳቸው አንድ ጊዜ ብቻ ነበር። የብሊንከን ረዳቶች ይህ ጉብኝት የመጨረሻው አለመሆኑን ይናገራሉ። የወረርሽኙ ሁኔታ አስተማማኝ ሲሆንም እንደገና በአካል ተገኝተው አህጉሪቱን እንደሚጎበኙም ጨምረው ገልጸዋል። ብሊንከንም ሁሉንም ነገር ደህንነቱ በተጠበቀ ሁኔታ ማድረግ እንደሚፈልጉ ገልጸው የወጣቱን የዓለም ህብረተሰብ ክፍል ድምጽ ማድመጥ እንደሚፈልጉ ተናግረዋል።
The most important thing we have is to hear and to listen to new voices. Young voices, fresh perspectives, new ideas. No one has a monopoly.
እጅግ አስፈላጊ የሆነው ዋናው ነገር አዳዲስ ድምጾችን፣ የወጣቶችን አዳዲስ አመለካከትና ሐሳቦችን መስማት ይኖርብናል። በሐሳብ ላይ ማንም የበላይነትና ጠቅላይነት የለውም። ጥሩ ሐሳቦች ሁልጊዜ ተመራጭ ናቸው። እነዚህን ሐሳቦች ወደ ሐሳብ ገበያው እስከፈለቃችኋቸው ድረስ የሐሳብ ገበያውን ያጥለቀልቁታል። ወደ እድገት የሚያመራንም እርሱ ይመስለኛል።
አፍሪካ ሆይ አሉ ብሊንከን፣ ዩናይትድ ስቴትስ እያደመጠችሽ ነው።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክራርና ጋሌ ከሚሴ ቀበሌዎች ታጣቂዎች ባደረሱት ድንገተኛ ጥቃት ወደ 30 የሚጠጉ የአካባቢው ነዋሪዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ ብሔርን መሰረት አድርገው ባደረሱት ጥቃት ከጠፋ የሰው ሕይወት በተጨማሪ የበርካታ ነዋሪዎች ቤት መቃጠሉንም ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱልፈታህ በጅማ ዞን ሊሙ ኮሳ ወረዳ በሰላማዊ ዜጎች ላይ ጥቃት መድረሱን ከተጎጂዎች ማረጋገጣቸውን ገልጸው ወደ አካባቢው የፌዴራል ፖሊስ ገብቶ ማረጋጋቱን ተናግረዋል። የክልሉንና የጅማ ዞን ባለስልጣናትን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ሀብታሙ ስዩም ዝርዝሩን ያስደምጠናል።
በኦሮሚያ ክልል በጅማ ዞን ሊሙ ኮሳ ወረዳ ከሚገኙ ሰሞነኛ ድንገቴ የታጣቂዎች ጥቃትን ካስተናገዱ ቀበሌዎች በአንዱ ነዋሪ መሆናቸውን የነገሩን ስማቸው በሚስጥር እንዲያዝ የጠየቁን ግለሰብ አርብ ሚያዝያ 15 2013 ዓ.ም በቀበሌያቸው ውስጥ ደረሰ ያሉትን እንዲያስረዳሉ።
በአስራ አምስት ማታ 11:30 ላይ ዝናብ ዘንቦ ካመት እነሱ በዝናብ ነው ሬንኮት ለብሰው ነው የመጡት። ሆነ ከርቀት ማዶና ማዶ ይታያል። ከዛ በኋላ ነው ያው ዝናቡ ዳፕ ካለ በኋላ ነው ተኩስ የጀመሩት።
የወንድማቸውን ሚስት ጨምሮ ሴቶችና ሕጻናት ሳይቀሩ በታጣቂዎች በጭካኔ መገደላቸውን እንደሚያውቁ የሚናገሩት ግለሰብ የደረሰውን ጉዳት እንዲገልጹታል።
የሞተው ሰው የተቀበረው ወደ 26 ነው። ቆሰሉ ደግሞ 4 አሁን ሆስፒታል ላይ ይገኛሉ። ንብረት ያው እንግዲህ ገጠር ንብረት እንደተቆለፈ ነው። ሙሉ ነው ቤት የተቃጠለ። ወደ 25 ቤት ነው የተቃጠለ።
ሌላው ነዋሪ በዕለቱ የደረሰው ጉዳት ከፍ ያለ መሆኑን ይናገራሉ።
ቀጭ ከሚባል ቀበሌ ገበሬ ማህበር ውስጥ ማለት ነው 53 ሰዎች ተገለዋል። ከ20 በላይ ሰው ቆስለዋሉ። ወደ ሰሳ ቤት በቤንዝል እያስከፈከፉ ወድመዋል። እንስሳዎች ቢያንስ ደግሞ 200 በላይ እንስሳት ቤት ውስጥ ተቃጥሎ ወድሟል።
እሳቸው ጥቃቱን የሚፈጽሙት መንግስት ኦነግ ሸኔ እያለ የሚጠራቸው ታጣቂዎች እንደሆኑ እንደሚያምኑ ተናግረዋል። ከጥቃቱ በኋላ የእሳቸውን ቤተሰቦች ጨምሮ በርካቶች እንደተፈናቀሉም አስረድተዋል።
ሙሉ ቤተሰቦቻችን ተፈናቅለው ነው ያሉት። እዛ ቢያንስ እንደ ጋሌ ቡሳሴ ቀበሌ ገበሬ ማህበር 2000 በላይ ተፈናቅሏል። ቀጮቲ ያለው ቀበሌ ውስጥ አንድ ሰውም የለም። አስከሬኖች እስካሁን አልተቀበሩም። እዛ ቦታ ላይ ያለቁት በይበልጥ የኛ ቤተሰቦች ናቸው። ብሔር ተኮር ነው። ቦታው ላይ ተሽሎሉቀን ሄደን ስና ያልተቀበረ አስከሬን ሁሉ አለ። ቤት ውስጥ ያገኙትን ብቻ ነው እያነሱ የቀበሩት። ጫካው ክሮት ደም አስክሮት የወደቀ አለ። አልተቀበረ የሚያውሉ ጎርፍ ሁሉ ደልሎበት ነው ያለ። ጉንፋ ጉንዳን ሁሉ ወሎ ወሮት ነው ያለ አስከሬኑ።
በአካባቢው ተወልደው ማደጋቸውን የሚናገሩት ሌላ ስማቸው እንዳይጠቀስ የነገሩን ሶስተኛ ግለሰብ በበኩላቸው ታጣቂዎች ስፍራውን መቆጣጠር የጀመሩት ቀደም ባሉት ሳምንታት እንደነበረ ተናግረዋል።
ታጣቂዎች የገቡት አንድ ወርካ ቀን ምናምን ይሆናቸዋል። ልክ እነሱ እንደገቡ ሰርድ የምትባል ከተማ አካባቢ ልዩ ኃይል ነበረ። እነሱ እንደመታዙ ገብቶ እንወጣ ጠቀቁላቸውና ልዩ ኃይል ወጣ። እነሱ ገቡ፣ ካምፑን አቃጠሉ። ከዛ በኋላ ለአንድ ወር ምናምን የራሳቸው ቀበሌዎችን አቃጠሉ። ሚሊሻ እየገደሉ መሳሪያ ተቀበሉና ተቆጣጠሩ። ከዛ በኋላ መከላከያ ገባ ተባለ። ህዝቡን ተመለሰ ከ15 ቀን በፊት ማለት ነው። ይህ አሁን የተፈጠረው አርብ ዕለት ነው 11:30 አካባቢ ሊሙ ኮሳ ወረዳ የሚባለው ጋሉ ከሚሽ የሚባል አካባቢ ነው። እዛ አካባቢ ላይ 11:30 ገብተው ንጹሃንን መግደል ነው የጀመሩት። ያገኙትን ሴቶችና አብዛኛው የተገደሉት ህጻናት፣ ሴቶችና አረጋውያን ናቸው። ወጣቶች እየሮጡ አመለጡ። ከዛ በኋላ 11:30 ተቀብረው ልዩ መከላከያም በቅርብ ርቀት አለ ቢያንስ 8 ኪሎ ሜትር 7 ኪሎ ሜትር ርቀት በላይ አይርቅም። ግን እንደዚያም ሆኖ አርባ እንደረሰ እሁድ ማታ ላይ ነው የተገደሉት።
ታጣቂዎቹ የከፈቱት ጥቃት ማንነትን መሰረት ያደረገ ነው ያሉት የመጀመሪያው ነዋሪ፣ ይህንን ለማለት ያበቃቸውን ምክንያትም እንዲያስረዳሉ።
በሰራተኞች እንዳጋጣሚ ነበሩ። አንድ ባለሀብት ነበረ፣ እዚያ ኦሮምኛ የሚያወሩ አሉ። እነሱ አልተመቱም። ኦሮምኛ ሲያወሩ አማርኛ የሚያወራውን ብቻ ነው ተመታ።
የጸጥታ ኃይሎች ሁኔታውን ለማረጋጋት ተገቢውን እርምጃ ለመውሰዳቸውን የሚጠቅሱት ነዋሪ የሁኔታዎችን አዝማሚያ በማየት ለሚመለከታቸው አካላት ማሳወቃቸውን ተናግረዋል።
እነሱ የሚፈጥሩበት ቦታ ላይ እኛ ለወረዳው ጸጥታ ዘርፍና ለወረዳው አስተዳደር ስንደውል ቶሎ አይልክልንም። በቃ ቶሎ ሰዎች አይልክልንም። ሌላ ቦታ ነው እየላከልን ያለው። ሌላ ቦታ ነው ጸጥታ እንትን ችግሩን ከፈጸሙበት ፈጽመው ከበት ቦታ ላይ ነው ጸጥታ አካላቶች እየደረሱ ጸጥታ አካላቶች ደግሞ ለምንድን ነው ገብታችሁ ማትዙልን ማትዋጉልን? እኛ ንጹሃን ገበሬንን አርሰን ምን በላለን? ለምንድን ነው ስንላቸው እኛ እዚህ ቦታ ላይ ጥቃት ተፈጥሯል ብለን ጥቆም አልተደረገልንም ይላሉ።
የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታህ ኮሚሽኑ ጥቃቱን በተመለከተ መረጃ እንደደረሰው ተገቢውን የመንግስት አትኩሮት አግኝቶ በአካባቢው መረጋጋት እንዲሰፍን በፌስቡክ ገጻቸው ላይ አውጥተውት እንደነበረ ገልጸው፣ ጥቃቱ በደረሰበት አካባቢ ከሚገኙ የተጎጂ ቤተሰብ አባላት በስልክ ባሰባሰቡት መረጃ ጉዳት መድረሱን ማወቃቸውን ተናግረዋል።
ከተጎጂ ቤተሰቦች ያገኘነው መረጃ የሚያሳየው ሎችን ታርጌት ያደረገ ጥቃት በታጠቁ ኃይሎች መፈጸሙን ነው የሚያመላክቱት። ምን ያህል ሰው ተገደለ የሚለው ነገር ላይ ስቲል ያልተጻፉ ነገሮች አሉ። የታጠቁ ኃይሎች ገብተው አካባቢ ላይ ጥቃት እንደፈጸሙ ነው ሁለቱ በተጠቀሱ ቀበሌዎች ውስጥ ማለት ነው።
ከወረዳውም ሆነ ከሌሎች የመንግስት ባለስልጣናት ዝርዝር መረጃ ለማግኘት ያደረጉት ጥረት እንዳልተሳካ ገልጸዋል።
ግን የተረጋገጠ ነገር ምንድን ነው? ጥቃቱ መፈጸሙንና ሰዎች መገደላቸውን ነው። በተለይ ቁጥሩን በሚመለከት የሚጠሩ ቁጥሮች አሉ። ነገር ግን ምንም የተረጋገጠ ነገር የለም። ከተለያዩ አካላት ማለት ነው የተጠሩ ቁጥሮች አሉ። ይህን ያህል ነው የሚባል ነገር አለ። ነገር ግን በተለይም እኛ መረጃውን ባወጣንበት ጊዜ ትንሽ ቴንሽን ስለነበር የጸጥታና የአካባቢ የአፈራር አካላትም ጥቃቱን ለማስቆምና ተጎጂዎችን እንትን ለማስረግ ርብርብ ላይ ስለነበሩ መረጃ ልሰጡን አልቻሉም። በዛ ሰዓት መረጃ አላገኘንም።
ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ስፍራው ሄደው ማረጋጋታቸውን ኮሚሽኑ ማረጋገጡን አቶ ኢማድ ለባልደረባችን ጽዮን ግርማ ገልጸዋል።
እንግዲህ ጥቃቱ እንደተፈጸመ መንግስት የጸጥታ ኃይሎችን በአስቸኳይ ወደ ቦታው መላኩን ነው መረጃዎች ያሉን። የፌዴራልና የክልል የጸጥታ ኃይሎች በአስቸኳይ ወደ ቦታው እንደተላኩና አካባቢውን ማረጋጋት እንደተቻለ መረጃዎች አሉን። ተጨማሪ ጥቃቶችም እንዳይፈጸሙ መቻሉን ነው ያገኘናቸው መረጃዎች የሚያመላክቱት። ማለት አካባቢው ወደ ተሻለ መረጋጋት እንደተመለሰ እና ጥቃቱ እንደቆመ ነው። ሰው ከሊ ይህን ያህል ሰው በዚህ ሆስፒታል እየታከመ ነው የምናየው መረጃ ባይኖርኝም፣ ካለው አጠቃላይ ሁኔታ ምናልባት ጉዳት የደረሰባቸው ሰዎች ድጋፍ እያገኙ እንደሆነ ነው የምንገምተው።
ጥቃቱን አድርሰዋል በሚል በነዋሪዎች የተከሰሰውን የኢትዮጵያ መንግስት ኦነግ ሸኔ ስል የሚጠራውን ራሱን የኦሮሞ ነጻነት ጦር በሚል ሰየመውን ኃይል አመራሮች ለማግኘት ያደረግነው ጥረት አልተሳካልንም። የጦሩ የምዕራብ ቀጠና መሪ የሆኑት ጃልመሮ ኩምሳ ድሪባ ከዚህ ቀደም ከጣቢያችን ጋር ባደረጉት ቆይታ የጦር ኃይላቸው ሰላማዊ ሰዎች ላይ ጥቃት ያደርሳል የሚሉ ክሶችን ማስተባበላቸው ይታወሳል። ስለ ሁኔታው ለማወቅ በማሰብ የጅማ ዞን አስተዳዳሪ አቶ አብዱላኪም ሙሉ፣ የጸጥታ ቢሮ ኃላፊ አቶ ሳዶ ሙሳ እንዲሁም የህዝብ ግንኙነት ዳይሬክተር የሆኑትን አቶ ሙሉጌታ ዘለቀን ለማግኘት በተመሳሳይ ያደረግነው ጥረት አልተሳካም። የክልሉ የጸጥታ ጉዳይ ይመለከታቸዋል የተባሉ ባለስልጣናትንና ቃል አቀባዩን አቶ ጌታቸው ባልቻን እንዲሁ ለማግኘት ያደረግነው ጥረት ለአሁኑ አልሰመረም። ጥረታችን ይቀጥላል። መልሳቸው እንዳገኘን እናስደምጣለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ተከታዩ ዘገባ እንለፍ። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ እንዲሁም በቤንሻንጉል ካማሽ አካባቢዎች በተቀሰቀሱ ግጭቶች 600,000 የሚደርሱ ሰዎች መፈናቀላቸውን የኢትዮጵያ እንባ ጠባቂ ተቋም አስታወቀ። መስፍን አራጌ ዘገባ አለው።
የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት ካለፈው መጋቢት 10 ጀምሮ የታጠቁ ኃይሎች በሰነዘሩት ጥቃት ከሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል። በሁለቱም ዞኖች በሚገኙ 5 መጠለያ ጣቢያዎች ከ330,000 ህዝብ በላይ ተጠልሎ እንደሚገኝ ነው ዶክተር እንዳለ ያስታወቁት።
በሰሜን ሸዋ ዞን በ3 መጠለያዎች ነው አሁን የሚገኙት። ከዚህ በፊት 4 መጠለያዎች ነበሩ። 253,000 በላይ የተፈናቀሉ ዜጎች አሉ። በኦሮሞ ብሔረሰብ ዞን 2 መጠለያ ጣቢያዎች አሉ። እነዚህ ጋር 78,758 ተፈናቃዮች አሉ።
ችግሩ በተመሳሳይ ቤኒሻንጉል ጉምዝ ላይም እንደተከሰተ ተናግረዋል።
አሁን ባለው ሁኔታ በቤኒሻንጉል ጉምዝም ያው ካማሺ ዞን አካባቢ እንደዚሁ በተመሳሳይ ግጭት እየተካሄደ ነው እና እዛም ክልል ላይ ወደ 203,209 ተፈናቃዮች አሉ። በፌዴራል መንግስት፣ በክልል መንግስት፣ ዓለም አቀፍ ቀይ መስቀል በአካባቢ ባለሀብቶችና ህብረተሰብ ድጋፍ እየተደረገላቸው ነው። ይሄ ድጋፍ እንግዲህ የዕለት ድጋፍ ነው። ለህፃናትና ለሴቶች አልሚ ምግብንም ያካተተ ነው። እዚህ ድጋፉ አካባቢ ላይ ያለው ችግር የተደራሽነት ችግር አለ። አጣዬ አካባቢና እንደዚህ ቋራቁሪ አካባቢ ላይ እየደረሰ አይደለም።
መድረስ ያልቻለው ለምን ይሆን?
እዛ እንግዲህ መንገዱ ዝግ ነበረ ለተወሰነ ጊዜና በዛ ምክንያት ነው የሚመስለኝ። አሁን የዞን አስተዳደሩ ይህን ሁኔታ እያመቻቸ እንደሆነ መረጃ አለ። ሌላው ያው እጥረት በሁሉም አካባቢ ላይ በኦሮሚያም በሰሜን ሸዋም ዞን የተከሰተ ችግር ነው።
የእርሶም ተቋም ተፈናቃዮች ወዳሉበት አካባቢ ሄዶ ግምገማ አድርጎ ነበር?
አዎ አዎ።
ሰብአዊ ይዞታቸው እንዴት ይመስላል?
ያው አጠቃላይ እንግዲህ አንድ ሰው ከቤት ውስጥ ሲፈናቀል ሀብት ንብረቱን በተወሰነ ደቂቃ ሲያጣ የሚደርስበት ስነ ልቦናዊና ሌሎች ማህበራዊ ጫናዎች ይኖራሉና ይሄ ያው የሚገመት ጉዳይ ነው። ምን ያህል ሰው ሞተ፣ ምን ያህል አካል ጉዳት ደርሶባቸዋል የሚለውን ነገር እኛ ተቋማችን የሚከተለው አሰራር እዛ ቦታው ላይ ሄደን ነው መረጃ ማሰባሰብ ያለብን። ነገር ግን በጥቅል ከሁሉም አካባቢ ከተፈናቃዮች ባገኘ ነው መረጃ ከመቶ በላይ እንደሆኑ ነው የሚገመተው። ነገር ግን በቀጣይ በአካል ሄደን ጉዳዩን የምናጣራ ነው የሚሆነው።
በተለይ አሁን የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞን ይመስለኛል መግለጫው መቶ በላይ የሚለው እነዚህ ዞኖቹ ገለልተኛ በሆነ መንገድ መረጃ ሰጥተዋቸው ይሆን?
አይ ዞን አስተዳደሮችን አንጠይቅም። ምክንያቱም ያው ከእነሱ መረጃ አንወስድም። እኛ ሞር የምንወስደው ከተጎጂ የህብረተሰብ ክፍል።
የአሜሪካ ድምጽ ሬዲዮ ችግሩ ከተከሰተ በኋላ በተደጋጋሚ በሰጠው የዜና ሽፋን ላይ ከሰሜን ሸዋ ዞንም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮቹ ስለሞቱት ቁጥር ምርመራ እያደረጉ መሆናቸውን ከመግለጽ ባለፈ ትክክለኛ ቁጥሩን መስጠት አለመቻላቸውን ጠቅሰን መዘገባችን ይታወሳል። ተፈናቃዮቹ ያሉበትን ወቅታዊውንም ሆነ ወደፊት የሚያጋጥማቸውን ችግር የሚባጅ ሰብአዊ ቀውሱንም የሚቀንስ ተግባራት እንዲከናወኑ እንባ ጠባቂ ተቋሙ ጥሪ አስተላልፈዋል።
አንደኛ በቀጣይ ክረምት ወር እንደመሆኑ መጠን ህዝቡ ሊቸገር ይችላል። ስለዚህ የመጠለያ ጉዳይ ሊታሰብበት ይገባል። ሁለተኛ ተፈናቃዮች ውስጥ አርሶ አደሮችም የተካተቱበት ስለሆነ የእርሻ ወቅት ነው አሁን። ስለዚህ እነዚህም ወደ እርሻ ሊመለሱ የሚችልበት ሁኔታ መፈጠር መቻል አለበት። ይሄ ካልሆነ ደብል ቅጣት ነው የሚሆነው። ስለዚህ ይሄ ሊታሰብበት ይገባል። መጠለያ ላይ ያለው በዘላቂነት መቋቋም አለበት፣ ከስጋት ነጻ መውጣት አለበት። የሁሉም የህዝብ ጥያቄ ነው፣ የእኛም ጥያቄ ነው። ስለዚህ በዘላቂነት መንግስት ሊያቋቁማቸው ይገባል። ከዛ በተረፈ የአካባቢ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሰላም ሚኒስተር በሁለቱ ህዝብ መካከል ማለት የህዝብ ግጭት ነው የሚል ግምገማ የለንም። ነገር ግን አሁን ባለው ሁኔታ ሁለቱም ጋር የመሻከር ይታያል። ስለዚህ እዚህ መካከል ላይ እነዚህ አካላት ገብተው ሰላም ሊያሰፍኑ የሚችሉበት ሁኔታ ቢፈጠር፣ ሌላው መንግስት የዜጎችን ሰላምና ደህንነት የመጠበቅ ግዴታም አለበት ኃላፊነትም አለበት። ስለዚህ አሁን ባለው የክልል አስተሳሰብ ወጥተን የፖሊስ ኃይል ሀገሪቱ ውስጥ ያለው አሁን ካለው የመከላከያ ኃይል ቁጥር ይበልጣል በክልልም በፌዴራል መንግስትም። ስለዚህ ያለንን የጸጥታ ኃይል አጠናክረንና አቀናይተን ችግር ያለባቸው አካባቢዎች በቀጣይም የምርጫ ስራ እንደመሆኑ መጠን ለጸጥታ ተሰጥቶ ሊሰራበት ይገባል የሚል ሀሳብ አለን።
ጥቃቶቹ በኢትዮጵያ ሽብር አዋጅ የተካተቱትን መስፈሪያዎች የሚያሟሉ ናቸው የሚሉት ዶክተሩ ህጉን በመተግበር ጸጥታውን የማረጋገጥ ኃላፊነት ከመንግስት እንደሚጠበቅ ነው የጠቆሙት።
እዛም እዚህም እየተከሰቱ ያሉ ግጭቶች፣ የህዝብ መፈናቀል፣ የህዝብ ሞት ያልታቀደ ወይንም በዘፈቀደ እየተከናወነ ያለ ነው የሚል ግምገማ የለንም። ስለዚህ ይሄ ጉዳይ ምናልባት በተደራጀ ኃይል እየተፈጸመ ሊሆን ስለሚችል የሽብር ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1176/2012 ተሻሽሎ የወጣ አዋጅ አለ እና አንድ ድርጊት ሽብር ነው ሽብር አይደለም የሚለውን ነገር እዛ ጋር በግልጽ አስቀምጧል። ስለዚህ አሁን ያሉት ሁኔታዎች ሲታዩ ከሽብር ድርጊት ጋር ተመሳሳይነት ያሉትና እንዲያውም እዛ ላይ የተቀመጡትን ሁሉንም መመዘኛዎች የሚያሟላ ስለሆነ ይህንንም አዋጅ መንግስት አይቶ ተግባራዊ ሊያደርግ የሚችልበት ሁኔታ ቢፈጠር የሚል ሀሳብ አለ። በአጠቃላይ የህግ የበላይነት በዚች ሀገር መከበር መቻል አለበት። ይህንን የማስከበር ደግሞ የመንግስትና የመንግስት ተልእኮ ብቻ ነው።
የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ከቀናት በፊት ባስነበበው ዘገባው በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች መጋቢት ወር ላይ በተቀሰቀሰ ግጭት ከ300 በላይ መሞታቸውን እና 50 ሺህ የሚሆኑ ተፈናቅለው ነበር ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከአዲስ አበባ።
ወደ ተከታዩ ከምርጫ ጋር ወደ ተያያዘው ዘገባችን እንለፍ። ደሴን ጨምሮ በደቡብ ወሎ የተለያዩ ወረዳዎች የሚኖሩ ምርጫ አስፈጻሚዎች ስራ በማቋረጣቸው በመራጮች ምዝገባ ላይ ተጽዕኖ ማሳደሩን ተፎካካሪ ፖለቲካ ፓርቲዎች አስታወቁ። ምርጫ አስፈጻሚዎቹ ስራቸውን ያቋረጡት መከፈል የሚገባቸው ክፍያ ስላልተከፈላቸው ነው ተብሏል። በክፍያ ምክንያት ምርጫ አስፈጻሚዎቹ ስራ ስለማቆማቸው የደረሰው መረጃ እንደሌለ የገለጸው ብሔራዊ ምርጫ ቦርድ ቁጥራቸው በርካታ የሆኑትን ምርጫ አስፈጻሚዎች በጥንቃቄ ክፍያ ለመፈጸም ሲባል ግን መዘግየቶች እንዳሉ አምኗል። መስፍን አራጌ ዝርዝራለሁ።
በደሴ ከተማ የሚወዳደሩ የተፎካካሪ ፓርቲዎች ጋራ መድረክ ሰብሳቢ መንግስቱ አመንዴ ለአሜሪካ ድምጽ ሬዲዮ እንደገለጹት ከዚህ ቀደም የመራጮች ምዝገባ በተለያዩ ምክንያቶች ከ15 ቀናት በላይ ዘግይቶ ከጀመረ በኋላ አሁን ደግሞ የምርጫ አስፈጻሚዎች ስራ በማቆማቸው ምዝገባው ከተቋረጠ 3 ቀናት አልፈውታል።
ከዚህ ቀደም 15 ቀን ተጓሎብናል በመደበኛ ምዝገባው። አሁንም እንደገና አዲስ የተሰጠው የ15 ቀን አሁን ዛሬ 3ና 4ኛ ቀን ይሁን ተጓደለብን። ሙሉ በሙሉ ነው የተዘጋው። በቃ አሁን ህዝባችን ወጥቶ አልተመዘገበም። ይሄ ምዝገባ ከተቋረጠ መራጩ ህዝብ የምርጫ ካርድ ካልያዘ የምርጫው ዕለት ሊፈጠር የሚችለውን ውስንነትና አንድም የህዝብ መብት መጋፋት ነው። ምርጫ ካርዱን ወስዶ የሚፈልገውን ድምፁን ለመስጠት ዝግጁ ሆኖ እንዲመጣ የማድረግ ውስንነቶች እና የተቀዛቀዘ ሁኔታ መፍጠር በከፍተኛ ደረጃ ተጽዕኖ ፈጥሮብናል ብለን እንገምታለን።
ችግሩ እንዲፈታ ለሚመለከታቸው አካላት ማሳወቃቸውን ነው ሰብሳቢው የሚናገሩት።
በጽሁፍም በቃልም ይሄን አድሬስ አድርገን አመልክተናል። አሁንም ቢሆን የተሰጠንን ተጨማሪ ጊዜ እድል ህብረተሰቡ ወጥቶ እንዲመዘገብ ልጆቹም ችግራቸው ተቀርፎላቸው ወደ ምድብ ስራቸው ተመልሰው የህብረተሰቡ ካርዱን የማያዝ መብት ተሟልቶ ሊሰራ ይገባል የሚል እምነት አለን።
ለኢትዮጵያ ምርጫ ቦርድ በርዕስ ለተፎካካሪ ፓርቲዎች ደግሞ በግልባጭ ምርጫ አስፈጻሚዎች በጻፉት ደብዳቤ 400 የሚደርሱ ደሴ ከተማ ምርጫ አስፈጻሚዎች በ47 ቀን የስራ ውላቸው መሰረት በሁለት ዙር መከፈል የሚገባቸውን ክፍያ ሳያገኙ 3 ዙር መድረሱን ገልጸዋል። ምርጫው እንዳይስተጓጎል ያለምንም ክፍያ ስራቸውን ሲሰሩ መቆየታቸውን ዘርዝረው ቅሬታቸውን በአቅራቢያቸው ላለው የሚመለከተው አካል ቢያቀርቡም ምላሽ እንዳልተሰጣቸው ጠቅሰዋል። ክፍያ ካልተፈጸመላቸው ስራ ገበታቸው ላይ ለመገኘት እንደሚቸገሩ አሳስበዋል። በማመልከቻቸው ላይ የደሴ ምርጫ ጣቢያ አስተባባሪን በስልክ ባገኛቸውም በተነሱት አስተያየቶች ዙሪያ ምላሻቸውን ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ከ125,000 በላይ መራጮች ይሳተፉበታል በተባለውና ገዢውን ፓርቲ ጨምሮ ከ11 በላይ ፓርቲዎች በሚወዳደሩበት ደሴ ከተማ የመራጮች ምዝገባ በተገቢው መንገድ እየተፈጸመ አይደለም፣ አሁን ባለው ግምገማ ከ25% በላይ አልተመዘገበም የሚሉ ቅሬታዎች ከተፎካካሪ ፓርቲዎች ይሰማሉ። በተመሳሳይ ሁኔታ በደቡብ ወሎ አምባሰል፣ ወረባቦ፣ ተውለደሬ፣ ወረይሉና ኮምቦልቻ ወረዳዎች በሙሉና በከፊል የምርጫ ምዝገባ የተቋረጠባቸው እንዳሉ ከአካባቢዎቹ የተገኘው መረጃ ያመለክታል። በብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሽመልስ ክፍያ ባለመፈጸሙ ምክንያት ስራቸውን ያቆሙ ስለመኖራቸው የደረሳቸው መረጃ እንደሌለ አስረድተዋል።
ክፍያ በዚህ ሳምንት ካልገባልን ብለው የሚቀሩ አሉ፣ ወይ አርሊ የሚወጡ አስፈጻሚዎች አሉ፣ ወይም ክፍያ ባለማግኘታቸው ምክንያት ምርጫ ጣቢያዎችን በአግባቡ የማይከፍተዋሉ የሚሉ ሪፖርቶች ሄሬድዜር አሉ። ግን እንደዚህ አንተ በጠራኸው ደረጃ አስፈጻሚዎቹ ስራቸውን ትተው ሄደው ዘግተዋል የሚል ሪፖርት አልደረሰንም። እኔ እውነቱን ለመናገር እንደዛም ያደርጋሉ ብዬ አላስብም።
ይሁን እንጂ በሺዎች የሚቆጠሩ ምርጫ አስፈጻሚዎችን በጥንቃቄ ለመክፈል ሲባል ግን መዘግየቶች እንዳሉ አምነዋል።
ጉዳዩ ቦርዱ ሳያውቀው የቀረ ወይም ሳይናገረው የቀረ ነገር አይደለም። ያጋጠሙን የነበሩትን ቻሌንጆች ያስረድተናል። ስልጠና ሰልጥነናቸው ስራ ለማስፈጸም የማስፈጸሚያ ቦታዎች ላይ ያልገቡ አስፈጻሚዎች አሉን። የስልጠና ክፍያ የከፈልናቸው አሉ፣ ያልከፈልናቸውም አሉ። ስለዚህ እነዚህ በዴታዎቹ ደግሞ በተለየ ቁጥሩ በጣም ከፍተኛ ነው። በሀገር አቀፍ ደረጃ ሲሆን ወደ 150,000 አስፈጻሚዎች ጋር ይጠጋል። በጣም ብዙ ሚሊዮን ብር ነው የሚሆነው። ትልቁ የምርጫ በጀታችን ለአስፈጻሚዎች የሚከፈል ክፍያ ላይ ነው የሚውለው። በሚሊዮኖች የሚቆጠር ገንዘብ ነው። በደንብ አጣርተን መክፈል አለብን። ችግሮች ተፈጥረው ምናልባት ስራቸው ላይ የሌሉ አስፈጻሚዎችን ከፍል ከሆነ አሁን ደግሞ ጉዳዩን ይበልጥ ስብስብ ያደርገዋል። አሁንም ስራቸው ላይ የማይኖሩ ከሆነ ስራቸው ላይ የሌሉ ሰዎች መክፈል አስቸጋሪ ነው የሚሆን። 150,000 ሰዎችን ይህንን አይነት ማጣራት የምናደርግበት ወቅት በጣም ከፍተኛ መዘግየት አለ። በተደጋጋሚ እንዲያውም ይቅርታን ጠይቀናል። የስልጠና ክፍያቸው መጀመሪያ ነበር፣ እሱን አጠናቀን ቀጥለን ደግሞ አሁን በኮንትራታቸው መሰረት ያለውን ሁለተኛ ዙር ክፍያ ለመክፈል ጥረት እያደረግን ነው። ስለዚህ በቦርድ በኩል ጥረት እያደረግን ነው። የአቅም ችግር አለ፣ ምንም ጥያቄ የለውም።
እኒህና እኒህን መሰል የጥቅማ ጥቅም ጥያቄዎች ቀድሞ የመፍትሄ አካል መሆን ለምን አልቻሉም?
ለምሳሌ ከዚህ ፊት የነበረው ያለው ምርጫ ብትወስድ ከዚህ የነበረ ምርጫ ላይ በአጠቃላይ አንድ ሰው ምርጫ አስፈጽሞ ሲጨርስ መጀመሪያ 300 ብር ይከፈለዋል። ሲጨርስ 300 ብር ይከፈለዋል። አሁን እኛ በቀን በምርጫ ጣቢያ ደረጃ 200 ብር በቀን 200 ብር ከዛ ከፍ ካለም ደግሞ 250 ብር 300 ብር እያለ እንሄዳለን ማለት ነው። ስለዚህ አንደኛው ነገር በአጠቃላይ ድርጅቱ ኦርጋናይዜሽናል ካፓሲቲ መጀመሪያ ሲጀመር የሚገመጡት ሰዎች 300 ከዛ ሲቀር 300 ብር ከፍል ይቀራል። ይሄ በምን አስተምሽ ነው? ምርጫ የሚያስፈጽሙ ሰዎች በጎ ፈቃደኞች ናቸው። የሀገራዊ ኃላፊነት ነው። ከክፍያውም በላይ በዋናነት ደረጃ ይህን ኃላፊነት ለመወጣት በፈቃደኝነት ሆነው ትልቅ ነው። ምርጫ ሀገር አቀፍ አንድ ጊዜ የሚደረግ ሲሪየስ ኃላፊነት ነው። ይህን ኃላፊነት ይወጣሉ። ገንዘቡ በሁለተኛ ደረጃ የሚመጣ ነገር ነው ለአስፈጻሚዎች ከሚል ነው። ስለዚህ አሁንም ብታየው እኛ የምንከፍላቸው ክፍያ በቂ ሆኖ ነው ብለን አናምንም። ጥቅማ ጥቅም የሚባለው እንኳን እንደሆነ አላውቅም። በአስፈጻሚ ደረጃ ግን ክፍያዎች አስፈጻሚዎችን የስራ ሂደት በተለይ እንዲህ አይነት ትልቅ ሀገራዊ የሆነ ሂደት ያስተጓጉላል ብለን አናስብም። እንዳልኩትም ደግሞ አላስተጓጉልም። በአብዛኞቹ ቦታዎች ላይ አስፈጻሚዎቹ ይህን ኃላፊነት ወስደን እንዴት ነው በእነዚህ አይነት ጉዳዮች ላይ የምንከራከረው? ክፍያ መከፈሉ አይቀርም። ስለዚህ ይህን ክፍያ በተክሰን እየጠበቅን ኃላፊነታችንን ስራችንን በሚገባ መወጣት አለብን ብለው ነው እነሱ የሚወስዱት። ስለዚህ በእኛም በኩል ያለው አስተሳሰብ እሱ ነው እንጂ የክፍያ ሂደት የምርጫ ሂደትን በመሰረቱ ማዘባትም የለበትም።
የፖለቲካ ተፎካካሪ ፓርቲዎቹ ላነሱት በወቅቱ ያለመመዝገብ ችግር ሲመልሱም
እነዚህ ችግሮች ብቻ አይደሉም፣ ዘግይተው የተከፈቱ ምርጫ ጣቢያዎችን በመኖራቸው አንዳንድ ቦታዎች ላይ ምርጫ ጣቢያዎች በትክክለኛ ሰዓት ተከፍቶና መዘጋታቸውን ማረጋገጥ ስላልቻልን አራዝመናል። ስለዚህ ያራዘመው ለዚህ ማስተዋጽኦ ያደርጋል ማለት ነው። መራጮች ከተግሏሉ፣ መራጮች ብቻ ሳይሆኑ ምርጫ አስፈጻሚዎቹ ነው በተወሰነ ደረጃ ከተግሏሉ። ሙሉ ኃላፊነትን ተጠያቂነት ነው የሚወስደው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ምክንያቱም ምርጫ ቦርድ ነው አሰራሩን እየመራ ያለው።
በስድስተኛው ሀገር አቀፍ ብሔራዊ ምርጫ 50,000 በሚጠጉ የምርጫ ጣቢያዎች ላይ ከ250,000 በላይ የምርጫ አስፈጻሚዎች እንዳሉ ከቦርዱ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አሁን የምናልፈው በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን ትብብር ወደ ተካሄደና መጪውን ምርጫ ወደ ተመለከተ ሰፋ ያለ ውይይት ቀጣይ ክፍል ነው። ከጥቂት ሳምንታት በኋላ ሊካሄድ እቅድ የተያዘለት የኢትዮጵያ አገር አቀፍ ምርጫ ከቀደሙት 5 ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንጋፋ የህገ መንግስት ህግ ምሁር ተናግረዋል። በአሃዱ ስቱዲዮ በተካሄደው ውይይት የተሳተፉት የአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህሩ ዶክተር ጌታቸው አሰፋ እንዳሉት ምርጫ ቦርድ እንደገና መደራጀቱ ተስፋ ከሚሰጡ እርምጃዎች አንዱ መሆኑን ነው። በስቱዲዮ የተካሄደውን ውይይት የመሩት እስክንድር ፍሬው ከአሜሪካ ድምጽና ሊዲያ አበበ ከአሃዱ ራዲዮና ቴሌቪዥን ናቸው። የዚህን ውይይት ተከታታይ 2 ክፍሎች ቀደም ባሉት ቀናት ያስደመጥናችሁ ሲሆን ክፍል 3 ቀጥሎ ይቀርባል።
ዶክተር ጌታቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸው መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቅንጦት ነው የሚሉ ሰዎች ያጋጥማሉ። አይ በዚህ ሁሉ ሂደት ውስጥም ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛው ሚዛን?
ሁለቱ ተለያይተው መታየት ያለባቸው ይመስለኛል። ምርጫ ቢካሄድም ባይካሄድም አሁን ያለው የጸጥታ ችግር መቀጠሉ አይቀርም። ወይም የሚፈታው ምርጫ በኖር ባለመኖር ሳይሆን በሌላ የመንግስት ስራ ነው። የጸጥታ ሁኔታ የመንግስት ስራ ነው። ስለዚህ መንግስት ኃላፊነቱን መወጣት ይኖርበታል። ይሄን የምርጫው አለመኖር ወይም የምርጫው አለመካሄድ ያለውን የጸጥታ ሁኔታ ይቀይረዋል ማለት አይደለም፣ ወይ ያባብሰዋል ወይም ይቀንሰዋል የሚለውን ቁርኝት በሁለቱ ጉዳዮች መካከል ማድረግ የሚቻል አይመስለኝም። ምንም መረጃም የለንም፣ የተሳሳተም ይመስለኛል። ዋናው መንግስት ጸጥታ የማስከበር ኃላፊነቱን መወጣት ይኖርበታል። ይሄ ምርጫ ኖርም አልኖርም የመንግስት ኃላፊነት ነው። ስለዚህ ይሄ በጸጥታ ማስከበር ሂደት ጸጥታ የሚከበረው አጥፊዎቹን ለህግ በማቅረብ ነው። ሰላማዊ ሰዎች ችግር እንዳይፈጥርባቸው እንዳይደርስባቸው መንግስታዊ ኃላፊነትን በመወጣት ነው። ስለዚህ ይሄ በማንኛውም ጊዜ ሊቋረጥ የሚገባው ጉዳይ አይደለም። ስለዚህ ይሄንን ኃላፊነት መንግስት መወጣት አለበት። ይሄንን ኃላፊነት መንግስት የሚወጣ ከሆነ ምርጫ መካሄዱ እንዳውም ጥቅም ነው የሚኖረው። ምክንያቱም በትክክል የሚካሄድ ከሆነ ምርጫ ህዝብ የመረጠው መንግስት መንግስታዊ ኃላፊነቱን ተረክቦ ስራ እንዲሰራ ያደርጋል ማለት ነው። ስለዚህ የህዝብ ይሁንታን ማግኘት እና የበለጠ አስተማማኝ ማድረግ የጸጥታ ሁኔታውን የሰላም ሁኔታውን ይፈጥራል። በምርጫ ሰበብ የሰላም መደፍረስ ሊያመጡ የሚችሉ ሁኔታዎችን ወይም ሰዎችን መቆጣጠር የመንግስት ኃላፊነት ነው። ስለዚህ አይ ቲንክ መንግስት ኃላፊነቱን በትክክል የሚወጣ ከሆነ የምርጫው መከናወን በትክክል የሚከናወን ሲሆን አንዱ እንግዲህ የምርጫው ትልቁ መለኪያ ዩኒቨርሳል ሰፈሬጅ የምንለው ነው። በአገሪቱ በአጠቃላይ ምርጫ መካሄድ ይኖርበታል። የተወሰኑ አካባቢዎች በተለያየ ችግር ምክንያት ምርጫ ሊዘገይ ይችላል። ነገር ግን ዩኒቨርሳል ሰፈሬጅ አንዱ የአጠቃላይ መምረጥ የሚችለው ህዝብ መራጩ በአገሪቱ በአጠቃላይ ዜጎች መምረጥ አለባቸው የሚለው አንዱ ነው። ስለዚህ የተወሰኑ ቦታዎች ወይም ብዙ ቦታዎች ሳይመርጡ ከቀሩ በምርጫ ውጤትና ታማኒነት ላይ ችግር ይፈጥራል። ይህንን ማስቻል ይኖርበታል። መንግስት የጸጥታ ሁኔታ አስተማማኝ እንዲሆን በተወሰነ ችግር ምክንያት ሲሪየስ በሆኑ ችግሮች ምክንያት የተዘገዩ ቦታዎች ካሉ በተወሰኑ ሳምንታት ወይም ወራት ዘግይቶ ምርጫው ሊካሄድ ይችላል። እሱ አጠቃላይ ውጤቱን አፌክት አያደርገውም። የተለመደ እና የተቀባይነት ያለው ነገር ስለሆነ የተወሰኑ መዘግየቶች፣ ነገር ግን ኢን ፕሪንስፕል በመርህ ደረጃ አንዱ የምርጫ ፍሪና ፌር መሆን ዩኒቨርሳል ሰፈሬጅ ነው። በአጠቃላይ በሀገሪቱ መራጮች ምርጫ ውስጥ መሳተፍ ይኖርባቸዋል። ይሄ ከተደረገ ጸጥታው ሁኔታ በተገቢ ሁኔታ ከተከናወነ ምርጫ መደረጉ በአሁን ባለንበት ሁኔታም ቢሆን ተገቢነት ያለው ነው የሚል ሀሳብ ነው ያለኝ።
አሁን ደግሞ በዚሁ በመዲናችን ለምን ትመርጣላችሁ ስንል ያነጋገርናቸው ነዋሪዎች አሉ። እነሱን እናደምጥና ወደ ውይይታችን እንመለሳለን። መነሻ ሀሳብ ከነሱ እንወስዳለን። የማጠቃለያ ሀሳብም ይኖረናል። እዚህ ስቱዲዮ ያለ ነው እኔ ሊዲያ አበበ፣ እስክንድር ፍሬውና ዶክተር ጌታቸው አሰፋ ናቸው። ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የህግና የህገ መንግስት መምህርና አንጋፋ የህግ ባለሙያ ናቸው። ዜጎች ለምን ይመርጣሉ ስንል አሃዱ ሬዲዮ እና ቴሌቪዥን የአሜሪካ ድምፅ ራዲዮ ጋር በጋራ ያሰናዳነው ዝግጅት ነው። ተከታትለን ደግሞ በመዲናችን ያሉ ነዋሪዎች ለምን ትመርጣላችሁ ያልነውን ሀሳብ ያነሳንበትና እነሱ ምላሽ የሰጡበትን አጭር ጥንቅር ሰምተን ተመልሰን እንገናኛለን።
ምርጫ ካርድ ያላወጣሁበት ዋናው ምክንያቱ እንደምታዩ አሁን አገሪቷ ላይ ያለው አትሞስፌሩም ጥሩ አይደለም። አሁን አገሪቷ ተወጥራ ያለችበት መንገድ የተሻለ አይደለም። ምርጫ ስለ ምርጫ አይዲዮሎጂ የሚያስተዋውቁ ፖለቲካ ፓርቲዎችም ተመሳሳይ ነገር ነው እያየንባቸው ያለና አሁን እነሱ ተስፋ የሚሰጥ አገሪቷን የሚያረጋጋ አይዲዮሎጂ ይዞ የመጡትም ብዙም የተሻለ አላየውም እና ማስታወቂያ ላይ የማየው አሁን ላይ ገዢ መንግስት ብቻ ነው ብዙ ጊዜ ራሱን እያስተዋወቀ ያለው። ሌሎቹ በጣም የተሻለ እያስታወቁ አላገኟቸውም እና ተስፋ የሚሰጥ ፓርቲም እያገኙ አይደለም። ስለዚህ አሁን ተስፋ የሚሰጥ ስለ ምርጫው ስናወራ ከዚህ በፊት ያለፉ ምርጫዎች እነዛ ምርጫዎች ላይ የደረሱ አይነት ስጋት እንዳይደርስ ወደ ተስፋ የሚሰነጥቅ ፓርቲዎችን እስካሁን ስላላየው ምርጫ ካርድ ለመውሰድ ብዙም ደስተኛ አይደሉ። ለመሳተፍ እንግዲህ ያሉት ጊዜያት ላይ ያለውን የተሻለ ነገር ካለ እሳተፋለሁ፣ ግን አብዛኛውን የሚያደለው የማልሳተፍበት
ወስጃለሁ። ያው የሚበጅን ለመንግስት ማለት ለሀገራችን የሚያሳድግ ያው መልካም እንትን ያለው ሰው መምረጥ ፈልጋለሁ። ለዛ ነው የምመርጠው። መልካም ሰው፣ መልካም አሪያ ያለው አገራችንን የሚያሳድግ ነው መምረጥ የምፈልገው።
አዎ ወስጃለሁ። በሀገራችን ላይ ፍትህና ዲሞክራሲ ያለው አስተዳደር እንዲኖር ነው የምመርጠው። የምጠብቀው ብዙ ነገር አለ፣ ግን ሰላማዊ ነገር እንዲኖር እፈልጋለሁ በእኔ በራሴ። ምክንያቱም ምድራችን ላይ በዚህ ዘመን ስፔሻሊ በአሁኑ ሰዓት ብዙ ደም ፈሷል። አሁን ግን ይብቃንና እስቲ ወደ ሰላም ለማምጣት ኢቨን ፓርቲዎቹን ነው የምነግራቸው። ለህዝብ የምትቆሙ ከሆነ በህብረት መስራት ትችላላችሁ፣ አይደለም ወይ? ለግል ክብር ከሆነ ግን ነው ጠባችሁ ፋይታችሁ ምናምን እና እኛ ደግሞ ሰላም ነው የምንፈልገው። ኢትዮጵያኖች ደክሞናል። በብዙ አመት ትግል ላይ ጦርነት ላይ የተለያየ ነገር ነው ያሳለፍነው። ስለዚህ ብትችሉ ምርጫውን እኛ እንመርጣለን። ይሄ ይሰራልናል፣ ይሄ ይሰራል። የማላቃቸው ብዙ ፓርቲዎች አሉ፣ ሰምቼውም አላውቅም። ግን እኛ የምንፈልገው አሁን ጦርነት ሳይሆን በሰላማዊ መንገድ መውጣት ያለበት መግዛት ያለበት። እስቲ እንማርክ ካለፈው ነገር ተምረን ዛሬ ላይ እንጂ የበቀለ ዘር የተሰማ ዘር እንዲወጣ አይደለም እኛ የምንፈልገው። ከዘር ነፃ ሆነን ከፖለቲካ ነፃ ሆነን አገራችንን በፍትህ በዲሞክራሲ ሊመራልን የሚችል መንግስት እኛም የምንቀበለው እሱም እኛን የሚቀበል መንግስት እንዲቆም ነው የምፈልገው እኔ
የምመርተው። እንግዲህ እንደምታውቂ ያው ስለ አፍሪካ ላንቺ አይነገርሽም። አፍሪካ ላይ ያሉት የሚያስተዳድሩት ለምሳሌ አሁን እኔ የምፈልገውን ምርጫ ብመርት እንኳ ያ የምመርጠው ሰው አለ ብዬ እኔ የምፈልገው አለ ብዬ እንኳ ባስብ ይህ ፓርቲ አሸንፎ ነገ ለምሳሌ ያለው አፍሪካ ላይ አብዛኛውን ጊዜ እንደምታውቂው ስልጣን መልቀቅ ሁኔታ አይታይም አብዛኛው። ስለዚህ አሁን ስልጣን የሚለቁ ነው ብለን ተስፋ እናደርግ።
ዜጎች ለምን ትመርጣላችሁ በሚል ለቀረበላቸው ጥያቄ የሰጡትን ምላሽ ነው የተከታተልነው። ወደ ዶክተር ልለፍና በተለይ ዜጎች ለምን እንደሚመርጡ በብዙ መልኩ የሚያነሷቸው ጥያቄዎች እንዲመለሱላቸው ይፈልጋሉ። ከሁሉ በላይ ግን በዚህ ጥንቅር ላይ ተመለከት ነው በፍትህ በዲሞክራሲ የሚያምን የሚቀበለንና የምንቀበለው መንግስት ብለዋል አንድ አስተያየት ሰጪና ይህንን ሐሳብ እንዴት ያውታል?
ከተነሱት ሐሳቦች እንደሁሉ አንድ ሁለቱን ለማመለከት አንዱ የአማራጭን አስፈላጊነት የገለጹበት አለ። ሰው ምርጫ ሲባል ከአማራጭ መኖር ጋር የሚሄድ ነው። የአማራጭ መኖር የዜጎችን የመምረጥ ፍላጎት የሚያነሳሳ መሆኑን እና አማራጭ ከሌለ ደግሞ ዜጎች ለመምረጥ የማይነሳሱ መሆኑን የገለጹ አስተያየት ሰጪዎች አሉ። ይህም በጣም አስፈላጊ ይመስለኛል። ከዚህ ጋር ታይዞ በበቂ ሁኔታ ፓርቲዎች በነጻነት ማቀስቀስ መቻላቸው፣ ያለ ገደብ ከህዝብ ጋር መገናኘት መቻላቸው በጣም አስፈላጊ እንደሆነ በዲሞክራሲያዊ ምርጫ የሚያስገነዝቡ ናቸው። ትክክለኛ አስተሳሰቦች ናቸው። ሁለተኛው ቀደም ሲል ካነሳነውም ጋር የሚሄደው ሰላም በሌለበትና በተጓደለበት ሁኔታም የጸጥታ ችግር ባለበትም ሁኔታ የምርጫን አስፈላጊነት የሚገልጸው አንዱ ሰላም ማስፈን መቻል አለመቻል የምርጫ ውድድር አጀንዳ ሊሆን ይችላል። ያለው መንግስት ሰላምን ማስፈን የማይችል ከሆነ ተፎካካሪ ሆኖ የሚቀርበው ፓርቲ እኔ ከሱ የተሻለ ካለው መንግስት የተሻለ ሰላምን ማስከበር ይችላለሁ በዚህ ቃል ገባለሁ ብሎ የሚወዳደር ፓርቲ ይመረጣል ማለት ነው። ሰው ምርጫ ህዝብ ተስፋ ያቆረጠበትን ቅር የተሰኘበትን ጉዳይ ለውጦ ያንን አስተዳደር ለውጦ ሌላ የተሻለ አስተዳደር የተሻለ መንግስት ሰጠኛለሁ የሚል ጥያቄ ጠይቆ የተሻለ አስተዳደር የሚያገኝበት ስርዓት ነው ምርጫ። ስለዚህ ይሄ ምርጫ ከሌለ ያለው ሁኔታ እንዲቀጥል እድል የሚሰጥ ነው ማለት ነው። እና ያለው የመንግስት ስርዓትም ተፎካካሪ ከሌለው በማናለብኝነት የመንግስታዊ ኃላፊነቱን የማይወጣበት ሁኔታ ሊቀጥል ይችላል። ስለዚህ ያሉ ችግሮችን ለመፍታት እና ለማሸነፍ ምርጫ በማናቸውም ሁኔታዎች ውስጥ አስፈላጊ እንደሆነ የተሰጡት አስተያየቶች በጣም በግልጽ በሆነ መንገድ የሚያስገነዝቡ ናቸው። ሊዲያ እንዳነሳሽውም እንዲሁ ይሄ በሚቀርቡት ፖሊሲዎች ላይ ተመስርቶ ፓርቲዎች ምን አይነት አማራጭ አላቸው፣ አስተማማኝ የሆነ ሰላም፣ ዴሞክራሲ፣ ፍትሐዊነትን ማስፈን የሚችል ፓርቲ የትኛው ነው የሚለውን አማራጮች ተመልክቶ ለመምረጥ የሚያስችል አማራጮችን የሚገነዘቡበት የሚያዩበትና መጨረሻ ላይ በድምጻቸው ውሳኔ የሚሰጡበትን እድል የሚሰጥ ነው። ስለዚህ ከፍተኛ የሆነ ተስፋ ይዘው ሰንቀው ዜጎች በሂደቱ ውስጥ በዲሞክራሲያዊ ስርዓት ውስጥ በመንግስት አስተዳደር ውስጥ የሚሳተፉበትን እድል ይሰጣልና በመጨረሻ ማለት የምፈልገው የእምነት ማጣት ሁኔታ ካለ ዜጎችን የመምረጥ ፍላጎት በከፍተኛ ሁኔታ የሚገድም መሆኑን የሚያሳይ ቀደም ሲል የተሰጡት አስተያየቶች ያንን የሚያመለክቱ ናቸው። ለምሳሌ በመርጥም ባልመርጥም ለውጥ አይመጣም፣ ያለው መንግስት ይቀጥላል፣ ያለው አስተዳደር ይቀጥላል የሚል ሀሳብ በሰፊው ሰፍኖ ገዢ ከሆነ በመራጮች አስተሳሰብ ውስጥ የመራጮች የመሳተፍ ፍላጎት ይቀንሳል። ስለዚህ ይሄንን ሁሉ የሚያሳዩ ናቸውና ዞሮ ዞሮ እንግዲህ ስርዓቱ የዲሞክራሲ ስርዓቱ የምርጫ ስርዓቱ የምርጫ አስፈጻሚ አካላት በትክክል ምርጫው እንዲደረግና የህዝብ ድምጽ ውጤት እንዲኖረው ማድረግ ለቀጣይ አስተማማኝ የሆነ የዲሞክራሲ ስርዓት ግንባታ ጥሩ ጅማሮ እንደሚሆን ወሳኝ ጅማሮ እንደሚሆን እሱን ማድረግ ካልቻለን ደግሞ እስካሁን የነበርንበት ሁኔታ ሊቀጥል የሚችልና ነገር ግን የባሰ ሊሆን እንደሚችል ባለው የተለያየ ምልክቶች የምናያቸው የምርጫ ስርዓቱ ውጤት ተገቢ ያልሆነ ውጤት እንዲኖረው ከተደረገ ከህዝብ ምርጫ ውጪ ከፍተኛ የሆነ ችግር ሊፈጠር እንደሚችል የሚያሳዩ ብዙ ምልክቶች አሉና የባለፈው አይነትን ሁኔታ ከመድገም ብቻ ሳይሆን የባሰ ችግር ማህበራዊ ችግር የሚፈጥር መሆኑ አይ ቲንክ በግልጽ መታወቅ ያለበት ይመስለኛል።
ምርጫ ተገማች ሲሆን ግን አስቸጋሪ አይሆንም ለሀገራት? ቀድሞ ከሌ ነው የሚያሸንፈው ወይም ቀድሞ ከሌ ነው ሊሆን የሚችለው የሚለው የፖለቲካ ስሪት ብልሽት እንደሆነም ይነገራል። አንድ አካል ብቻውን አግዝፎ ሲወጣና ሌሎች ደግሞ ተፎካካሪ ሆነው አብረው ፖሊሲያቸውን ስትራቴጂያቸውን በግልጽ ያለማስቀመጥ ነገር ይነሳል እና አሁንም የሚታየው ነገር ከአስተያየት ሰጪዎችም እንደሰማነው ተገማች ምርጫ እየሆነ መጥቷል። ስለዚህ ከዚህ ውስጥ እንዴት ነው መውጣት የሚቻለው የሚለውን ማየቱን መልካም ነው።
እሱ እንግዲህ ያሉት ችግሮች መገለጫ ነው። ተገማችነት በተወሰነ ደረጃ ተገማችነት ኖርማል ሊሆን ይችላል። ሙሉ በሙሉ ሲሆን ነው ችግሩ እንጂ በተለያየ መንገድ ለምሳሌ የአሜሪካን ፕሬዚደንሻል ምርጫ ስንመለከት በተወሰነ ደረጃ ተገማችነት አለው የህዝቡን ፍላጎት በማየት። ይሄ ተገማችነት ሄልዚ ከሆነ ሰላማዊ ከሆነ የህዝብን ድምጽ በማየት በነጻነት የሚመርጡ ሰዎችን ከምርጫው እለት በፊት የነበሩ ሰላማዊ እንቅስቃሴዎች ፍሪ ኤንድ ፌር ያልነው ነጻና ፍትሃዊ የሆኑ እንቅስቃሴዎች በሙሉ ተከናውነው ነገር ግን ህዝብ የበለጠ ተቀባይነት ያለው ፖሊሲ ያቀረበው ፓርቲ ወይም ፓርቲዎች ድምጻቸው ተቀባይነታቸው እየገነነ ነው የሚል ሰላማዊ የሆነ ግምት መስጠት ይቻላል። ይሄ አይ ቲንክ ብዙ ከዲሞክራሲ ጋር ላይጋጭ ይችላል። ነገር ግን የህዝብን ድምጽ በማፈን ነው ተገማችነቱ ወይም ቀጣይነቱ የሚመጣው የሚለው ሁኔታ ሲኖር ነው ችግር የሚፈጠረው። እና የኛው እንግዲህ እንደሚታወቀው አይ ቲንክ አንድ አስተያየት ሰጪ እንደገለጹት ቢሸነፉም ለምሳሌ ያለው መንግስት ቢሸነፍም አይለቅም የሚል ስጋት ያለባቸው ሰዎች አሉ። እና የነበረው የማጭበርበር ሁኔታ ይቀጥላል፣ ድምጻችን በትክክል አይቆጠርም የሚለው ስጋት አለ። እና ይሄ ስጋት መሰበር ይኖርበታል። ይህን ስጋት መስበር የሚቻለው እንደሚቻል ለምሳሌ የ97 ምርጫ አሳይተዋል። ኢህአዴግ በዛን ጊዜም በጣም ጠንካራ እና አሸንፋለሁ ብሎ ትልቅ ግምት የነበረው ፓርቲ ነው። ያን ያህል ተቃዋሚዎቹ ይገዳደራሉ የሚል እምነት አልነበረም። ነገር ግን በጣም ጥሩ የሆነ የምርጫ ቅስቀሳ ስለነበር እና ጠንካራ የሆኑ ተፎካካሪዎች ወደ ምርጫ ውድድሩ ስለገቡ የህዝብ አስተያየት እንዲከፈል ተስፋ አለው ስርዓቱ ይሄ ምርጫ እንዲባል በአጭር ጊዜ ውስጥ ለውጥ እንደመጣ አይ ቲንክ የምናስታውሰው ነው። እና አስቸጋሪነቱ ግልጽ ነው። የነበርንበት ስርዓት ይህንን ለውጥ ስላላየን የነበረው ሁኔታ ይቀጥላል፣ ምርጫ ውጤት አይኖረውም የሚለው ስጋት በብዙዎች ዘንድ እንዳለ ግልጽ ነው። ነገር ግን አይ ቲንክ እሱ በተወሰነ ደረጃ የቀነሰም ይመስለኛል በእኔ እምነት። አንደኛ በመንግስት በኩል በተደጋጋሚ የሚሰጠው የማስተማመኛ መልእክት ለገዢው ፓርቲ ካልተመረጠ በህዝብ ካልተመረጠ እንደ ድሮው እንደማይሆንና በፍላጎት በፍቃድ የተመረጠውን ፓርቲ ስልጣን ሊያስረክብ እንደሚችል ይገልጻል። አይ ቲንክ በተወሰኑ ቢያንስ ጠንካራ በሆኑ ተቃዋሚዎች ይሄ ሀሳብ ተቀባይነት ያለው እና በዚህ ላይ ተመስርተው የምርጫ ቅስቀሳ ስራዎቻቸውን እያከናወኑ መሆኑ የሚታዩ ምልክቶች አሉ። ስለዚህ እንግዲህ ማለት የሚቻለው በዚህ መልክ አስቀድሞ በተስፋ በሚያስቆርጥ አስተሳሰብ ግምትን ማስቀመጥና ራስን ከተሳትፎ ማግለል ጉዳት ይኖረዋል እንጂ ጥቅም አይኖረውም። እና ለውጥ የሚጀመረው ከሆነ ቦታ ነው። እስካሁን በዛ መልክ ስለነበረ አሁንም ለውጥ አይመጣም የሚለው አስተሳሰብ ተገቢ አይመስለኝም። ይሄ ሳይሆን ዜጎች ይቻላል ለውጥ ይመጣል በሚል በድምጼ ለውጥ አመጣለሁ በሚል ተሳትፏቸውን ቢያከናውኑ እና ከዛ በኋላ የሚሆነው ቢታይ የተሻለ የሆነ ይመስለኛል ካለማድረግ። ምክንያቱም አለማድረግ የሚታረም ነገር አይደለም። ነገር ግን በተስፋ እና በእምነት ተሳትፎ ማድረግ ግን ውጤት ያለው ይመስለኛል በእኔ እምነት።
አድማጮች፣ ውይይቱ አልተጠናቀቀም። በውይይቱ የተሳተፉትን እንግዶችና አወያዮቹን እናመሰግናለን። የውይይቱ ቀጣይ ክፍል ደግሞ በነገው ምሽት ይቀርባል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Thank you.
Yeah.